ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ እለታዊው የጋቢና መሰናዷችን ጀምሯል። ዛሬ እለቱ ማክሰኞ ነሐሴ 4 2013 ዓ.ም ምረት የእለቱ አስተናጋጃችሁ ደግሞ ስመኝሽ የቆየነኝ ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለእለቱ ያሰናዳናቸው መሰናዶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። ልጆች አንዳንዴ ትምህርት ቤት መሄድ ሊፈሩ ወይም ሊጠሉ ይችላሉ። ለምን? ወላጆችስ ይሄ ሲያጋጥማቸው ምን ማድረግ አለባቸው? ወላጆችንና ባለሙያዎችን አነጋግረናል።
ሁሉ ነገር አንተ ትምህርት ስለማትወድ ነው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ይሄ ድባቴ የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል።
የጋብቻና የቤተሰብ አማካሪ የሆኑትን ዶክተር ሙላቱ በላይነህን የሰማችሁት በጉዳዩ ላይ የባለሙያ አስተያየታቸውን ያጋሩናል።
ዛሬ ወደዚህ የመጣንበት ምክንያት አገራችንን ከመፍረስ ለመታደግ እሷን ቦጭቡጦ የበሏትን በፊት እንመራለን ብሎ ህዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም
ለኢትዮጵያ መከላከያ ሰራዊት ድጋፍ ለማድረግ በአዲስ አበባ በተካሄደው ሰልፍ ላይ ከወጡት መካከል አንዱ የሆነውን ቶፊክ ጀማልን የሰማችሁት። በዚህ ዙሪያ ያጠናቀርነው ዘገባ በምሽቱ ተካቷል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ጥንቅሮችና ጥዑም ያላቸውን ዜማዎችም እንጋብዛችኋለን። አሁን በቅድሚያ ኤደን ገረመው ከዓለም ዙሪያ ያሰባሰበቻቸውን ወሬዎች ልታሰማን ተዘጋጅታለች። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። ኢትዮጵያ በዚህ በያዝነው ነሐሴ ወር ያሰጋቸው የምስራቅ አፍሪካ ሀገራቶች መካከል አንዷ ነች ሲል የዓለም የአየር ንብረት ማዕከል አስታወቀ። በዓለም የሜትሮሎጂ ተቋም እውቅና የተሰጠው ይህ ድርጅት በዚህ በያዝነው ወር አብዛኛው የኢትዮጵያ ክፍልን ጨምሮ ኬንያ፣ ዩጋንዳ፣ ደቡብ ሱዳን፣ ጅቡቲ፣ ኤርትራና ሱዳን በአንበጣ እንደሚጠቁ ጠቁሟል። ተቋሙ አሁን ላይ በአካባቢው ያለው ከፍተኛ የሆነ ዝናብና የእጽዋት እድገት ቀድሞ የነበሩት የአንበጣ መንጋዎች እንዲያድጉ የሚያበረታታ እንደሆነም አስታውቋል። በተጨማሪም ድርጅቱ ያወጣው መጠቆሚያ እንደሚያመላክተው ከሆነ የንፋሱ አቅጣጫም በደቡብ ምዕራብ የነበረው ወደ ሰሜን ምዕራብ እንደሚሆንና ይህም አንበጣው የሰሜኑን የኢትዮጵያን ክፍል ኤርትራን ይዞ በጅቡቲ ወደ የመንና ሳውዲ አረቢያ እንዲጓዝ እንደሚያደርገውም አስታውቋል። የተቆራረጠና በብዙ አቅጣጫ የሚጓዝ ንፋስ መኖሩም ያንበጣ መንጋው ወደ ተለያየ አቅጣጫዎች እንዲጓዝ የተመቻቸ ሁኔታ እንደሚፈጥርም ተጠቁሟል። የሞዛምቢክ ፕሬዝዳንት ፊሊፔ ኒዩሲ አለመረጋጋት በሰፈነበት የሰሜናዊ ካቦ ዴልጋዶ ከተማን በትላንትናው ዕለት ጎበኙ። ፕሬዝዳንቱ በጉዟቸው አማጽያኑን ሲዋጉ የነበረው የደቡብ አፍሪካ ኃይሎችንም ይፋ አድርገዋል። የደቡብ አፍሪካ የልማት ማህበረሰብ ከአንጎላ፣ ቦትስዋና፣ ሌሴቶ፣ ደቡብ አፍሪካና ከታንዛኒያ የተውጣጡ ተጠባባቂ ኃይሎችንም ያካትታል። ኃይሉ በእስላማዊ ታጣቂ ኃይሎች ለሁለት ዓመታት ተይዘው የቆየውን የወደብ ከተማን የሞዛምቢክና የሩዋንዳ ኃይሎች እሁድ ዕለት እንደተቆጣጠሩት ወደ አካባቢው ተንቀሳቅሷል። ትላንት ሰኞ ዕለት በቀጥታ ስርጭት በተላለፈ የሬዲዮ መርሃ ግብር ላይ ነው ፕሬዝዳንቱ የደቡብ አፍሪካ ወታደሮች አማጽያኑን ለመዋጋት መንቀሳቀሳቸውን ያስታወቁት። በአጠቃላይ በሞዛምቢክ ያሉ የወታደሮች ቁጥር ይፋ ባይደረግም ባለሙያዎች ግን ሳድክ የተሰኘው የደቡብ አፍሪካ ቡድን ወደ 3000 የሚጠጉ ወታደሮችን ሳይዝ አልቀረም ይላሉ። ቦትስዋና በሐምሌ ወር ማገባደጃ ላይ በሞዛምቢክ እንዲዋጉ 300 ወታደሮችን መላኳን ያስታወቀ ሲሆን በተጨማሪም የሀገሪቱ ፕሬዝዳንት የሰኞ ዕለቱ መርሃ ግብር ላይ ተሳታፊ ነበሩ። በካሜሮን የሚኖሩ በሺዎች የሚቆጠሩ የፒግሚ ሙቦሮሮና ኪርዲስ ነባር ህዝቦች ከትላንት ማክሰኞ ጀምሮ የእንግሊዝኛ ተናጋሪ ተገንጣዮች ላይ ተቃውሟቸውን አሰምተዋል። እነዚህ ነባር ህዝቦች የቦታ ዋና ባለቤቶችና የሀገሪቱ ተወላጅ ማህበረሰቦች ሲሆኑ አማጽያኑ እንግሊዝኛ ተናጋሪ ሆኑና በምዕራቡ የሀገሪቱ ክፍል ያሉ ወገኖቻቸው ህጋዊ የሆነ የልደት መዝገብ እንዳይኖራቸው በተጨማሪም ትምህርት እንዳይማሩ ከልክለዋል ሲሉም ከሰዋል። የዩናይትድ ስቴትስ ሴኔት ዴሞክራቶች የ3.5 ትሪሊየን የማህበረሰብ ደህንነት ሴፍቲኔት እቅድ ትላንት ሰኞ ዕለት ይፋ አደረጉ። የሴፍቲኔት መርሃ ግብሩ የሚሊዮኖች አሜሪካውያን ህይወት ላይ መንግስት ያለውን ሚና ያሰፋል ተብሏል። እቅዱ ፕሬዝዳንት ጆ ባይደን ባለፈው የአውሮፓውያኑ ዓመት 2020 ላይ ለምርጫ ቅስቀሳ ቃል የገቧቸውን አብዛኞቹን አሜሪካውያን ወደ መካከለኛ ገቢ የማሻገር አላማ የተቀበለና ያካተተ ነው። እቅዱ ንጻ የቅድመ መዋለ ህጻናት መርሃ ግብሮች የ3ና 4 አመት እድሜ ላይ ለሆኑ ህጻናት እንዲሁም ከሁለተኛ ደረጃ ትምህርታቸውን ለጨረሱ ተማሪዎች የ2 አመት ንጻ የኮሌጅ ትምህርት እድልና በተጨማሪም በእድሜ ለገፉ አሜሪካውያን የፌደራል የጤና ጥቅማ ጥቅሞችንና የጥርስ የአይን እንዲሁም የማዳመጫ መሳሪያዎችን እንዲያገኙ የሚረዳ ነው። ዴሞክራት ሴኔቶች በኮርፖሬሽኖችና በአመት $400,000 በላይ ገቢ ባላቸው ግለሰቦች ላይ ከፍተኛ የሆነ ግብር በመጣል ይህንን እቅድ እንደሚያስፈጽሙ የተናገሩ ሲሆን ይህን እቅድ ግን ሪፐብሊካኖች አልደገፉትም። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። አሁን ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን የፌስቡክ ገጻችንን አት ቪኦኤ አምሃሪክን በመጠቀም ወይም በስልክ ቁጥራችን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ህጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርሱ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድ ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር፣ በወላጅ መካከል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ሊያደርጋቸው ይችላል። ታዲያ ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን እንዲያሸንፉ ምን ማድረግ ይቻላል? በዚህ ሀሳብ ዙሪያ አንድ ወላጅና የቤተሰብ አማካሪ አነጋግሬያለሁ። ቀጥሎ ይቀርባል። ፍቅረ ሰላም ጌትነት የ8 ዓመትና የ5 ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ
ከ3ኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለማድን አልሄድም ማለት ምናምን እያለ ያለቅስ ነበር እና በጣም ያስቸግረን ነበር የመጀመሪያው አካባቢ።
የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር።
አትሄዱ ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን አጋጠመህ፣ ምን ሆንክ ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኤንቫይሮንመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛው ነው፣ ከሱ ጋር መዋል ፈልጋለሁ ምናምን ትላለች። ስለዚህ ቤት ያለውን ነገር እንዲህ ያደርጋሉ፣ ወይም ከኛ ጋር ያለውን ነገር ማለት ነው።
በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዘኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።
በማልቀስ ሊገልጡት ይችላሉ፣ በመታመም ሊገልጡት ይችላሉ፣ ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ አይነት ሊያሳዩ ይችላል።
ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸውና የአኗኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ።
ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ፣ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት። አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት፣ ስድብ፣ ነቀፌታ ካለ፣ መሸማቀቅ ካለ ለትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል።
ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሃል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ።
ሁሉ ነገር አንተ ትምህርት ስለማትወደው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ይሄ ድባቴ የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላልና ዝም ብለን በደፍጣጣው ከማውገዝ እና በደፍጣጣው የሆነ ነገር ከምንላቸው ምንድሙ ነው ሊሆን ይችላል። በተለይ ቅድም የዘርዘር ኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል።
ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።
ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆን ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆን ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ የኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው። ላል
ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል።
ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናምን ደግሞ ዛሬ እንዲውላል ደግሞ እንዲውላል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው የማየው ብሎ ያንን ተከታትሎ ልጆችን በተዳለ መዘር ልዩ ትኩረት ጊዜ መስጠት እና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ ልጆች የበለጠ ቤታቸውንም እንዲጠሉ እንዲፈሩ፣ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደርጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል።
ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ።
ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ፣ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረጹት እና ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ እየበጀቱ ጓደኝነቱን ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ።
ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Tim
ትምህርት ቤት ለመሄድ ፍርሃት የሚያጋጥማቸው ልጆች ፍርሃታቸውን እንዲያሸንፉ ምን ማድረግ ይቻላል በሚል ሐሳብ ያጠናቀርነውን ዝግጅት ነበር የተከታተላችሁት። አስተያየታቸውን ያካፈሉን ወላጆችና ባለሙያዎች አቶ ዶክተር ሙላቱ በላይነህን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ለኢትዮጵያ የመከላከያ ሰራዊት ድጋፍ ለተገለጸበት ሰልፍ በአዲስ አበባ ውስጥ ተካሂዷል። በከተማዋና በዙሪያዋ የሚኖሩ ነዋሪዎች የወጡበት ሰልፍ በኢትዮጵያ ላይ እየተደረገ ነው ያሉትን ኢፍትሃዊ ጣልቃ ገብነት የሚቃወም መሆኑን የአዲስ አበባ ምክትል ከንቲባ አዳነች አበቤ ተናግረዋል። ከከንቲባዋ በተጨማሪ በሰልፉ ላይ ተገኝተው ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳም በእንዲህ አይነቱ አድራጎት ውስጥ እየተሳተፉ ነው ላሏቸው የዓለም አቀፍ ማህበረሰብ አባላት መልእክታቸውን አስተላልፈዋል። ሰልፉን የተከታተለችው ፀሐይ ዳምጠው ተከታዩን አስተናግዳለች።
ከኦሮሚያ ልዩ ዞን ፍንፍኔ ዙሪያ ከተሞች አጎራባች ወረዳዎችና ከአዲስ አበባ ከተማ በመምጣት የአገር መከላከያ ሰራዊትን ለመደገፍና የህወሓት ቡድንን ለመቃወም በመስቀል አደባባይ የተገኘው ቁጥር እጅግ የበዛ ሰው ነው። ቁጥራቸው ከ50,000 በላይ እንደሆነ የተነገረ በከተማይቱ ዙሪያ ያሉ ፈረሰኞችም የተለያዩ ዜማዎችን እያዜሙ ትዕይንት አሳይተዋል። በኢትዮጵያ ህዝብ ብሔራዊ መዝሙር በተከፈተው የሰልፉ ስነ ስርዓት ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ኢትዮጵያ ለሰላም ቅድሚያ ትሰጣለች ብለዋል።
ኢትዮጵያውያን ሁሉ ጊዜ ለሰላም አማራጭ ቅድሚያ ይሰጣሉ። ለሰላም አማራጭ ቅድሚያ በመስጠት ብዙ ሰርተናል፣ ብዙ ለፍተናል፣ ብዙ ግረናል፣ ብዙ ለምነናል፣ ብዙ ዋጋ ከፍለናል። ነገር ግን ሰላም በአንድ ወገን ብቻ ሊገኝ የሚችል አማራጭ አይደለም። ስለዚህ ግድ ብሎን የገባንበትን ጦርነት የኢትዮጵያን ሉዓላዊነት እስከ መጨረሻው ድረስ ለማስከበር የባንዳነትን ተግባር ፈጽሞ እስከ መጨረሻው ለመቅበር እንታገላለን፣ እንሰራለን። መከላከያ ሰራዊታችንንና መላ የጸጥታ ኃይላችንን እንደግፋለን።
ኢትዮጵያ የሚያስተዳድራትን መንግስት መርጣለች ያሉት ምክትል ካንቲባዋ አክለውም በኢትዮጵያ ህዝብ ትግል የተወገደውን አካል ወደ ስልጣን ለመመለስ ይሰራሉ ያለዋቸውን የውጭ ኃይሎች ተችተዋል።
የኢትዮጵያ ህዝብ የህወሓትን አሸባሪ ቡድን በቃኝ ካለው ከሶስት ዓመታት በላይ ተቆጥረዋል። የህወሓት ጁንታ ቡድን ኢትዮጵያን ዘርፏል። ኢትዮጵያውያን ላይ አሰቃቂ የሆነ የሰብአዊ መብት ጥሰት ፈጽሟል። ኢትዮጵያን በተለያየ መንገድ ጨቁኗል። የኢትዮጵያንን መልካም ገጽታ፣ ልዩነት፣ ማንነት ኢትዮጵያን ለማከፋፈልና ህዝቦቿን ለመበተን ተጠቅሞበታል። ኢትዮጵያውያን በምንም አይነት ኢፍትሐዊነትን አንቀበልም በቃን ብለው የልጆቻቸውን ህይወት ገብረው ጥለውታል። ስለዚህ የዓለም የተለያዩ ተቋማትን ዓለም አቀፍ ማህበረሰብን ሁሉ ዛሬ እንድንላለን ኢትዮጵያውያን ታግለው የጣሉትን ይህንን አሸባሪ ቡድን ከሞተበት ለማንሳት የሚደረገውን ጥረት ሁሉ እንቃወማለን። ቀይ መስመራችሁን አትነፉ እንላቸዋለን። ኢትዮጵያውያን ማን ሊያስተዳድራቸው እንደሚገባ በድምፃቸው ወስነዋል። የኢትዮጵያን ድምፅ አክብሩ። 100 ሚሊዮን ህዝብ የመሰማት መብት አለው።
የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ሽመልስ አብዲሳም በሰልፉ ላይ ተናግረዋል።
ዳግም በከፋፍለ ግዛ ፈሊጡ ኢትዮጵያኖች ላይ ሊጫን አይችልም። ዳግም ኢትዮጵያዊነትን ዝቅ አደርግም፣ ኢትዮጵያን አንበረክክም። እንታገላለን፣ የሚያስፈልገውን ሁሉ መስዋዕትነት እንከፍላለን። ቲፒኤልኤፍ ኢትዮጵያዊነት የተከተለ መስሎታል። ኢትዮጵያዊነት ግን እጅግ የበረታበት ወቅት፣ ኢትዮጵያዊነት መልሶ የተነሳበት ወቅት ነው። ምክንያቱም ኢትዮጵያዊነት አይምሯችን ውስጥ ነው ያለው። ኢትዮጵያዊነት ደማችን ውስጥ ነው ያለው። ኢትዮጵያዊነት አባቶቻችን መስዋዕትነት የከፈሉለት ከጫፍ እስከ ጫፍ ታግለው ያቆሟት ሀገር ነች። ስለዚህ ከጫፍ እስከ ጫፍ አሁን እየተገነባና ከፍ እያለ ያለው ይህ አርበኝነት ጠንክሮ በሁሉም መስክ ወጣቶቻችን፣ ህዝባችን ጀግናውን መከላከያ ሰራዊት በመደገፍ ከውጭ በተለያየ መንገድ እጃቸውን እኛ ላይ አድርገው ኢትዮጵያን ለማፈን ይህንን የጥፋት ኃይል መልሶ ለማ በአንድነት የኢትዮጵያን ብልጽግና ለማረጋገጥ ጠንክረን እንሰራለን፣ እናረጋግጣለን።
የአሜሪካ ድምፅ በሰልፉ ላይ ከተሳተፉት ሰዎች አንዳንዶቹን አነጋግረዋል። የአካል ጉዳተኛ ወጣት ቶፊክ ጀማል ኢትዮጵያ ላይ እየተፈጸመ ነው ያለውን ጥቃት ለመቃወም ያለበት ሁኔታ እንደማያግደው ተናግረዋል።
ዛሬ ወደዚህ የመጣንበት ምክንያት ሀገራችንን ከመፍረስ ለመታደግ እሷን ቦጥቡጦ የበሏትን በፊት እንመራለን ብለው ህዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም እንደኔ ያሉት ብቻ ሳይሆን ሌላውም ኢትዮጵያዊ በገንዘብ አይደለም በቁስ አይደለም ነፍሱን በመስጠት እሱ ባይኖርም ለቀጣዩ ትውልድ አሻራውን ጥሎ ንጹህ ኢትዮጵያን አስረክበን አባቶቻችን ያስረከቡንን ሀገር መልሰን እናስረክባለን። ብቻ መክፈል ካለብኝ ሁሉ እንደዚሁ ሙሉ መስዋዕት እከፍላለሁ ለሀገሬ።
በሰልፉ ላይ ከተሳተፉት የሃይማኖት አባቶች አንዱ አባ ማቲያስ ገብሩ ናቸው። ለህወሓት ቡድን አባታዊ ምክር እንለግሳለን ብለዋል።
ህወሓት 27 ዓመት ኢትዮጵያን ሲመራ በጎሳ በብሔር ከፋፍሎ አሁን ደግሞ እግዚአብሔር በቃ ሲል እግዚአብሔር በቃ ካለ በቃ ነው። አሁን እነሱ እግዚአብሔር በቃ ብሏቸዋል። በቃ ካላቸው አርፈው መቀመጥ ነው ያለባቸው እንጂ አገራችን መገነጣጠል አላስፈላጊን ለባዕድ አገር አሳልፎ ለመስጠት መነሳት አላስፈላጊ ነው። ይህን እኛ አንደግፍም። ይቅርታ ጠይቀው መሳሪያቸውን ዘግዝቀው መሳሪያቸውን አስቀምጠው ባዶ እጃቸውን ይቅርታ ከጠየቁ ይቅርታ ሊደረግላቸው ይገባል። ሃይማኖት አባት የምንለው አሁንም ቢሆን ያላቸውን ነገር ይቅርታቸውን ጠይቀው ይመለሱ፣ ይተው። ጦርነት አላስፈላጊ ነው። ኢትዮጵያ ከእንግዲህ በኋላ የምትፈልገው ልማት፣ እድገት፣ ብልጽግና ነው እንጂ ጦርነት አትፈልግ።
አባ ማቲያስ አክለውም የትግራይ ህዝብ ከህወሓት ቡድን ራሱን መለየት አለበት፣ ከኢትዮጵያውያን ወንድም እህቶቹ ጋር በአንድነት መቆም አለበት ስሉም ጥሪ አቅርበዋል።
ለትግራይ ህዝብ የምንለው ነገር የትግራይ ህዝብ የእኛም ህዝባችን ነው። የእኛም ህዝባችን ስለሆነ እነዚህን የራሳቸው ጥቅም የራሳቸው በራሳቸው ጊዜ የሚሄዱ እንጂ ህዝቡን የሚወክሉ አይደሉም። የትግራይ ህዝብ የምንለው ነገር ቢኖር ከእነሱ ተለይቶ በቃችሁ ሌላቸው ይገባል። በቃችሁን እኛ ከኢትዮጵያ ህዝብ ጋር ተስማምተን ከኢትዮጵያ ህዝብ ጋር አብረን ነው መኖር የምንችለው እንጂ ከወንድሞቻችን ጋር ከወገኖቻችን ጋር አንዋጋም። በቃችሁ ሌላቸው ይገባል።
በሰልፉ ላይ ንግግር ያደረጉት ባለስልጣናት ዓለም አቀፍን ማህበረሰብ በወቀሱባቸው ጉዳዮች በስም የጠቀሱት ሀገር ወይም ተቋም የለም። በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስአይዲ አስተዳደር ሳማንታ ፓወር በኢትዮጵያ ካለው ግጭት ጋር በተያያዘ ሀገራቸው ለየትኛው ወገን እንደማታዳላ ገልጸዋል። ከእናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ህዝቦች እንዲታቁ እንፈልጋለን ብለዋል ሚስ ፓወር። የህወሓት መሪዎች በተከታታይ በሰጧቸው አስተያየቶች ውጊያውን የሚያካሂዱት መብታቸውን በትግል ለማስከበር እንደሆነ ተናግረዋል። የፌደራል መንግስት ኃይሎች የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ማለታቸው ይታወቃል። የኢትዮጵያ ፓርላማ ደግሞ ህወሓትን በአሸባሪነት መፈረጁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ቀጣዩ ዘገባችን ደግሞ ሺሻ የሚያጨሱ ወጣቶች ቁጥር እየጨመረ ነው ይለናል። በየዓመቱ ማጨስ በማቆም ብቻ መከላከል ይቻሉ በነበሩ ህመሞች ምክንያት ወደ 8 ሚሊዮን ሰዎች እንደሚሞቱ ጥናቶች ያሳያሉ። ባለሙያዎች አጫስነትም ለሳምባ፣ ለካንሰር እና ለልብ ህመም አጋላጭ ከሆኑ ነገሮች ውስጥ በተቀዳሚነት ያስቀምጡታል። ይሁን እንጂ በዓለም ዙሪያ እጅግ ብዙ ሰዎች ለመዝናናት እንዲሁም በሱስ መልክ ትንባሆን ያጨሳሉ። ትንባሆ ማጨስ ስንል ታዲያ ሲጃራን ማለት ብቻ ሳይሆን ሽሻንም ይጨምራል። አብዛኛውን ጊዜ ከሲጋራ በተለየ መልካም ሽታ ስላለው ተመራጭ የሚሆነው ሺሻ ብዙ ጊዜ እንደ ሱስ አስያዥ አይወሰድም። ሆኖም አንድ ጊዜ የሚጨሰው ሺሻ ከ100 ሲጋራ እኩል የሆነ ትንባሆና ኒኮቲን የተሰኘ ሱስ አምጪ ንጥረ ነገር ይዟል። ይህ ማለት አንድ ሺሻ በጋራ በአምስት ሰዎች ቢጨስ ከአጫሾቹ በአማካኝ በአንዴ 20 ፍሬ ሲጃራ ወይም አንድ ፓኬት ሲጋራ አጭሰዋል ማለት ነው። የጤና ባለሙያዎች ከቅርብ ዓመታት ወዲህ ኢትዮጵያን ጨምሮ በአፍሪካ የታዳጊ ወጣት አጫሾች ቁጥር መጨመሩን እየተናገሩ ይገኛሉ። ይህም በተመለከተ ልክ እንደ ኢትዮጵያ ሁሉ የሺሻ ሱሰኝነት ከጨመረባት ዲሞክራቲክ ኮንጎ ዘጋቢዎቻችን አሌክስ ካቲና ህዝኪያ ምሎፖ ያደረሱንን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች።
በዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ መጠጥ ቤቶችና በረንዳዎች በሽሻ ተጠቃሚዎች ዘንድ ተወዳጅ ቦታዎች ናቸው። ይሄ በፍራፍሬ ሽታ የታጀበ ትንባሆ በተለይም በወጣቶቹ ዘንድ እየተወደደ መጥቷል። አብዛኛውን ጊዜም ጓደኛሞች ሰብሰብ ብለው በጋራ የሚጠቀሙት ነው። የማጨሻ ቱቦውንም እየተቀባበሉ ነው የሚያጨሱት። አብዛኞቹም ይሄ እንደ ሲጋራ አይጎዳም ብለው ያስባሉ።
ሽሻ ማጨስ መርጣለሁ። እንደዚህ ባሉ ቦታዎች ላይም የዘናጭነት ስሜት ነው የሚሰማኝ። ሲጃራ ማጨስ በጣም መራዥና ለህመም የሚዳርግ ነገር ነው። ሽሻን ሲጃራ ከማጨስ ጋር ካወዳደርከው ምንም የሚያመጣው ጉዳት የለም። ለዛ ነው ምርጫዬ ያደረግኩት።
ከሲጃራ ይልቅ ሽሻ መርጣለሁ። ምክንያቱም ሲጃራ ስታጨስ ሰዎች እንደ ዘመናዊ አያዩህም፣ ሽሻ ግን የተከበረ ነው።
እጅግ ብዙ አይነት ቃና ያላቸው ሽሻዎች አሉን። ሰማያዊ፣ ሜለን፣ ፓም፣ የብቅልና ሌሎች አሉን። ሲጃራና ሽሻ ማጨስ ሁለቱም አንድ ናቸው። ያላቸው ብቸኛው ልዩነት አጫጫሳቸው ነው። ሽሻ በአብዛኛው በዘመናዊ ሰዎች ነው የሚደረገው።
ሽሻ በመካከለኛው ምስራቅ ሀገራት በብዛት የሚጠቀሙት የትንባሆ ምርት ነው። ከቅርብ ጊዜ ወዲህም በመላው አፍሪካ በብዙ ወጣቶች ዘንድ እየተለመደ መጥቷል። አቀራረቡም ቀላል ነው። ትንባሆ በማጨሻው ጫፍ ላይ ከአሉሚኒየም በተሰራ መሸፈኛ ተሸፍኖ ይቀመጣል። ከበላዩ የተቀጣጠለ ከሰል ይቀመጥበታል። ከዛም በሙቀቱ የተነሳ የሚወጣው ጭስ ውሃ ወደ ያዘ ጠርሙስ በኩል አልፎ ወደ ተጠቃሚው አፍ ይገባል ማለት ነው። የጭሱ በውሃ ውስጥ ማለፍም ብዙዎችም ተጣርቷል ብለው በማሰብ የተሳሳተ ስሜት እንዲያጎለብቱ አድርጓቸዋል። ብዙ ሽሻ የሚያጨሱ ተጠቃሚዎች የሚያመጣውን ጉዳት አይገነዘቡትም። ነገር ግን ሽሻ መራዥ መሆኑ የተረጋገጠ ነገር ነው። ምንም እንኳን ትንባሆ መልካም ጠረን ቢኖረውም የተጣራ እንዲመስል በውሃ ውስጥ ቢያልፍም፣ እውነታው ግን በሲጃራ ውስጥ የምናገኛቸው ካንሰር አማጭ ንጥረ ነገሮች በሙሉ በሽሻ ውስጥም መገኘታቸው ነው።
በሺሻ ውስጥ ያለው ንጥረ ነገር ሲጃራ ውስጥ ካለው በ7 እና በ10 ጊዜ እጥፍ ይበልጣል። ሁላችንም በሲጃራ ውስጥ ያለው ኒኮቲን የተሰኘ ንጥረ ነገር ለሰው ልጅ ጎጂ መሆኑን እናውቃለን። የምናውቀው ሲጋራ የሚያጨሱ ሰዎች የማያባራና የአጫሾች ሳል የምንለውና የሰውነት መቆጣት ያጋጥማቸዋል። በተጨማሪም ድካም፣ ማዞር፣ ራስ ምታት፣ ምቾት ማጣት፣ ቁርጥማትና ህመም ያመጣል። በአንድ ሺሻ ውስጥ ደግሞ 4000 የሚሆን የካንሰር አማጭ ቅመም አለ። ይህ በጣም አደገኛ የሆነ ካንሰርን ይፈጥራል። በአብዛኛውም የመተንፈሻ ካንሰር ነው የሚያመጣው። ማለትም ሳምባና የምግብ ማመላለሻና የመተንፈሻ ቱቦችን ይጎዳል። በተጨማሪም ጉሮሮ፣ ላንቃ፣ እንጥልና የአፍንጫ ውስጥ ካንሰር ጭምር እንዲከሰት ያደርጋል። ቸል ካልነው ደግሞ የጨጓራ ካንሰርም ያመጣል።
የዓለም የጤና ድርጅት ሽሻ ብሮንካይተስ ለተሰኘው የመተንፈሻ ችግርና ስር ለሰደደ የመተንፈሻ አካላት በሽታዎች ያጋልጣል ይላል። በተጨማሪም ለጉበት፣ ለሳምባና ለተለያዩ የምች በሽታዎች የተጋለጡ ሰዎች በጋራ ሽሻ በሚያጨሱበት ጊዜ ለሌሎች ያስተላልፋሉ ሲልም ጥናት አቅርቧል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የምሽቱ ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ፣ እኔም ሳስተናግዳችሁ ምሽት ስመኝሽ የቆየነን። ለምሽቱ ቤቲጂ ገርዬ እያለችው የምታዜመውን ሙዚቃ በመጋበዝ እንሰናበታለን። የነገ ሰው ይበለን። መልካም ምሽት። Thank you.